ማህበራዊ ሚዲያ በርካታ ድሎችን አምጥቷል። ሰዎች ከቤተሰቦቻቸውና ከጓደኞቻቸው በቀላሉ እንዲገናኙ፣ በውይይት እንዲሳተፉና ሐሳባቸውን እንዲገልጹ እንዲሁም አዳዲስ ዜናዎችን በቀላሉ እንዲያገኙ አድርጓል። በዛው ልክ ግን ማህበራዊ የሞራል ሴቶቻችንን ለመጠበቅ ትልቅ አደጋ ደቅኗል። ሰላም ጤና ይስጥልኝ የተከበራችሁ የአሜሪካ ድምጽ አድማጮችና ተመልካቾቻችን፣ ሳምንታዊ የጋቢና መሰናዷችን ጀምሯል። ዛሬ በኢትዮጵያ የመስቀል በዓል እየተከበረ ይገኛል። በኢትዮጵያም ሆነ በመላው ዓለም የምትገኙ በዓሉን የምታከብሩ የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። ዛሬ ስለ ማህበራዊ ሚዲያና ማህበራዊ ሴቶቻችን በጥልቀት እንመለከታለን። በወጣቶች የማህበራዊ ሚዲያ አጠቃቀም ዙሪያ ስለሚነሱ ተግዳሮቶች ከማንሳታችን በፊት ግን ማህበራዊ ሚዲያን ለመልካም በመጠቀም ከራሳቸው አልፈው በአካባቢው ላሉ ሰዎች መትረፍ የቻሉ የማህበራዊ ሚዲያ ተጠቃሚዎች ስለ አጠቃቀማቸው ያጋሩንን ሰምተን እንመለሳለን።
ሚላት ንጉሴ ይባላለሁ። ማህበራዊ ሚዲያ ላይ እንግዲህ ከ10 አመት በላይ ሆኖኛል። ሞርን የምጠቀመው ፌስቡክ ነው። እኔ እንግዲህ ላለፉት 6-7 አመታት ማህበራዊ ሚዲያን እየተጠቀምኩ ያለሁት ምንድነው? የመጀመሪያው ነገር አረጋውያንን መርዳት ነው። አሁን እኔ አካባቢዬ ላይ 10 በላይ አረጋውያን አሉ። ሰዎች እንደ ቤተሰብ ይዘዋቸው በየወሩ አስቤዛ እየገዙ እየመጡ ያዩዋቸው ያሳከሟቸው ከነሱ ጋር ግንኙነት እንዲያደርጉ ቤተሰባዊ ነገር እንዲፈጥሩ ሰዎችም ደግሞ ምንም ልጅ የለንም ባይተዋርነን ስሜት እንዳይሰማቸው በማድረግ ነው የጀመርኩት። አሁን ላይ ደግሞ ከቅርብ ጊዜ ወዲህ ከአንድ አመት በፊት ደግሞ ስራ ማስቀጠር ወጣቶችን ስራ በማጣት ድብርት ውስጥ እየገቡ ራሳቸውን የሚያጠፉ ልጆችን ማህበራዊ ሚዲያ ላይ አይቼ ለምን ስራ እኔ ፖስት አላረግም? ያው ደላላ የሌለበት ኮሚሽን የማይከፈልበት መሀል ላይ ምንም አይነት ነገር የሌለበት ቀጥታ ሰራተኛና ስራውን ለምን አላገናኝም ብዬ ጀምሬያለሁ። እንግዲህ አሁን በአንድ አመት ውስጥ ከ2550 ወጣቶች ስራ ተቀጥረዋል።
እኔ ዮሐንስ ሞላ ይባላል። የማህበራዊ ሚዲያን ከ15 አመት በላይ ተጠቅሜያለሁ። የማህበራዊ ሚዲያን በዋናነት የምጠቀመው ከሰዎች ጋር ለመገናኘት፣ ሀሳቤን ለማካፈል እና የሰዎችን ሀሳብ ለመካፈል ነው። ሰው ባለበት ደስ ይለኛል። ሰዎች ስላሉ ለዚህ አይሄዳለው ነገር እና አዳዲስ እውቀቶችን ታገኛለሽ። ትኩስ ትኩስ መረጃዎችን ታገኛለሽ። አጣርቶ መጠቀም እንዴት መጠቀም ደግሞ የሚለው ያንቺ ፈንታ ግን ሰዎች ስላሉ ከሰዎች ጋር ለመዋል መጥተዋል። ሀሳቦችን ሳካፍል ለብዙ ጊዜ የተጠቀምኩበት መንገድ ወደፊት ልጄ ቢያዩ ያፍሩብኛል ወይ፣ እናቴ ድንገት ሶሻል ሚዲያ ብትጠቀም ታዝንብኛለች ወይ፣ በሁለቱ መንዝ ነው። እዚህ ጋር የምናደርጋቸው እያንዳንዱ ነገሮች የእኛ ታሪክ ላይ ተጣብቀው ሚቀር ናቸው። አንዴ ከአንቺ ከወጣ በኋላ ሰዎች ጋር ሄዶ የሰዎች ህይወት በምን አይነት መልኩ እንደሚጎዳ እንደሚጠቅም አናውቅ። ያንን ቆም ብሎ መመርመር አላይም ብዙ ተጠቃሚዎች ጋር።
ሜላት ንጉሴንና ዮሐንስ ሞላን ሀሳባቸውን ስላጋሩን እናመሰግናለን። በዚህ ዙሪያ የሰጡንን ተጨማሪ አስተያየቶች ወደ በኋላ ላይ እንመለስበታለን። ዳታ ሪፖርታል የተሰኘ ከኢንተርኔት አጠቃቀም ጋር የተያዙ መረጃዎችን የሚያጋራው ድህረ ገጽ እንደ አውሮፓውያን አቆጣጠር የካቲት 23 ባጋራው የ2024 ሪፖርቱ በኢትዮጵያ 77.3 ሚሊዮን ወይም ከጠቅላላው ህዝብ 60% የሚሆነው የሞባይል ስልክ ተጠቃሚ መሆኑን ገልጿል። የኢንተርኔት ተጠቃሚዎች ቁጥር ደግሞ 24.8 ሚሊዮን ህዝብ ነው ያለው መረጃው። ከዚህ ውስጥ 7 ሚሊዮን ወይም ከጠቅላላው ህዝብ 5.5% የሚሆነው የማህበራዊ ሚዲያ ይጠቀማል ብሏል። በተቋሙ መረጃ መሰረት ከማህበራዊ ሚዲያዎች ውስጥ ኢትዮጵያ ውስጥ ከፍተኛ ተጠቃሚ ያለው ፌስቡክ ሲሆን 7.5 ሚሊዮን ተጠቃሚዎች አሉት። ሜሴንጀር 1.2 ሚሊዮን፣ ሊንክደን 1.1 ሚሊዮን፣ ኢንስታግራም 1 ሚሊዮን ተጠቃሚዎች ያሉት ሲሆን ቲክቶክ ምን ያክል ተጠቃሚዎች እንዳሉት አልገለጸም። ሁሉም የማህበራዊ ሚዲያ ተጠቃሚ ግን ቀደም ሲል እንዳየናቸው እንደ ሜላትና ዮሐንስ ሚዲያውን ላግባቡ ሁሉም ላግባቡ አይጠቀመውም። በተቃራኒው በማህበራዊ ትስስር ገጾች ላይ በስፋት በሚተላለፉ መልእክቶች ጾታን፣ ሃይማኖትን ወይም ማንነትን መሰረት ያደረጉ ጥቃቶች ስለመበራከታቸው ተጠቃሚዎችና በዘርፉ ላይ የተሰማሩ ባለሙያዎች ይናገራሉ። በማህበራዊ ሚዲያዎች የሚተላለፉ ይዘቶች የሃይማኖት ተቋማትንም እንዳሳሰባቸው የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ ለአሜሪካ ድምፅ ተናግሯል። በዚህ ዙሪያ ባልደረባዬ አስማማው ያየነው ያዘጋጀው ዘገባ ተከታዩ ነው።
የማህበራዊ ሚዲያ ተጠቃሚዎች ቁጥር በየአመቱ እየጨመረ ባለባት ኢትዮጵያ አጠቃቀሙን በተመለከተ ግን አሁንም ጥያቄዎች መነሳታቸው ቀጥሏል። በተለይም በማህበራዊ ትስስር ገጾች ላይ በሚተላለፉ መልእክቶች ጾታን፣ ሃይማኖትን ወይም ማንነትን መሰረት ያደረጉ ጥቃቶች ስለመበራከታቸውም ተጠቃሚዎችና በዘርፉ ላይ የሚሰሩ ባለሙያዎች ይናገራሉ። ከነዚህ መካከል አንዱ የሆነችው ቤተልሔም አካለወርቅ ስለ ሴቶች መብት በምትሞግትበት እንደ ፌስቡክ እና ቲክቶክ ባሉ የማህበራዊ ትስስር ገጾች ላይ ስድቦችና ማስፈራሪያዎች እንደሚደርሱባት ትናገራለች።
የተለያዩ የደፍርሻለው፣ አስደፋብሻለው፣ ገልሻለው እንደዚህ አይነት ማስፈራሪያዎችን በመላክ አድራሻዎቻችንን በመላክ ከዛ ከቲክቶክ አልፎ ደግሞ የግል ፐርሰናል ስልካችን ላይ በመደወል ከኦንላይኑ አልፎ ወደ በአካል እየተከታተሉ የመኪና ታርጋችንን ፎቶ እያነሱ እዚህ ቦታ ትገኛለሽ፣ እዛ ቦታ ትገኛለሽ እያሉ እስከ መላክ የደረሱበት እና ኢቨን ዶ ገምተነው ብንመጣም ግን እንደዚህ በጣም የሚያስፈራ ሲቹዌሽን ውስጥ እንገባለን ብለን አላሰብንም።
እንደ ዳታ ሪፖርታል መረጃ እድሜያቸው ከ18 ዓመት በላይ የሆኑ ከ7 ሚሊዮን በላይ ኢትዮጵያ መድረክ በሆኑት ማህበራዊ ሚዲያዎች ግጭት ቀስቃሽ የሆኑና ከማህበረሰቡ እሴት ጋር የሚጋጩ ይዘቶች በብዛት እየተላለፉበት መሆኑን የምትናገረው ደግሞ የአቅም አጣራት ባለሙያ እንዲሁም በማህበራዊ ሚዲያ አጠቃቀም ዙሪያ አማካሪ ሆና የምትሰራው ሮቦት አያሌው ናት።
እኛ ሀገር ላሉ የተለያዩ አካባቢ ላይ ላሉ ግጭቶች ማህበራዊ ሚዲያን እንደ አንዱ መንስኤ እንጠቅሳለን ብዙ ጊዜ። ያም የሆነበት ምክንያት የችግሩ ዋና ምንጭ ነው ማለት ባንችልም ግን ደግሞ ግጭቶችን ወይም ደግሞ እነዚህ አለመግባባቶችን በማባባስ ወይንም ደግሞ ሰዎችን ወዳልተጋባ ግጭት እንዲያመሩ የመገፋፋት አዝማሚያው በጣም ከፍተኛ ስለሆነ ነው። ሰውም ለማህበራዊ ሚዲያ የሚሰጠው አመለካከት ወይም ደግሞ ሌትስ ሴይ ፌስቡክ ወይንም ቲክቶክ ላይ የሚያየውን ነገር እንደወረደ ሁሉ ነገር ትክክል ነው፣ ሁሉ ነገር ፖዘቲቭ ነው ወይም ሁሉ ነገር ለእኔ ጥቅም ነው ብሎ ስለሚያስብ እዛ ላይ በሚያየው ኮንቴንት እየተነዳ ብዙ ነገር ውስጥ ይገባ እናያለን።
በማህበራዊ ሚዲያዎች የሚተላለፉ ይዘቶች የሃይማኖት ተቋማትንም እንዳሳሰባቸው የሚናገሩት ደግሞ የወቅቱ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ የሆኑት ሊቀ ትጉሃን ቀሲስ ታጋይ ታደለ ናቸው።
በተሳሳተ እና በተለያየ መልኩ እንደዚህ አይነት ተቃጥሏል፣ እንደዚህ አይነት እዚህ ተደርጓል የሚደረጉ የሚለቀቁ የቴክኖሎጂ የፌስቡክ የዩቲዩብ እና የተለያዩ መልእክቶች ተነስ ዝመት የማለት የመቀስቀሻ መንገድ እየተፈጠሩ ምን ያህል በቴክኖሎጂ ላልሆነ ነገር እነዚህን ማህበራዊ ሚዲያዎች ላልሆነ ነገር ሲጠቀሙበት ተመልክተናል። ይሄ እንግዲህ እንደ እምነት ተቋማት ጉባኤያችን አጀንዳ አድርጎ በዚህ አይነት በሶሻል ሚዲያ ላይ እየመጣ ያለው እዚህም እዛም የሚደረጉ ከእኛነት ይልቅ እኔነት የሚያጎሉባቸው ወደዚህ ወደዛ የሚሉ ጽንፎችን በሚበዙበት ሰዓት አጀንዳ ይዘን ተነጋግረናል።
በኢትዮጵያ ማህበራዊ ሚዲያዎች በሚያስተላልፏቸው ይዘቶች ምክንያት ተወቃሽ ቢሆኑም ለወጣቶች የገቢ ምንጭ በመሆንና የመረጃ ፍሰቱን በማሳለጥ ረገድ ግን አስተዋጽኦአቸው በአዎንታዊነት ይነሳል። በማህበራዊ ሚዲያ አጠቃቀም ዙሪያ አማካሪ ሆና የምትሰራው ሮቦት መተግበሪያዎቹ ተጠቃሚዎቻቸውን የሚያበረታቱባቸው መንገዶች በይዘት በኩል ለሚነሱባቸው ወቀሳዎች አንዱ ምክንያት ስለመሆኑም ታብራራለች።
ያው ፕላትፎርሙ ክሬቲቪቲ ይፈልጋል። በጣም ተጽዕኖ ለመፍጠር ወይም ብዙዎች ጋር ተደራሽ ለመሆን ወጣ ያለ ለየት ያለ አቀራረብ ይዘህ መምጣት አለብህ ከሚለው እሳቤ አብዛኞቹ ውጭ ሀገር የተለመዱ ወይም በሌሎች በምዕራባውያን ምናምን የተለመዱትን ትሬንድ የምንላቸውን ወይም ደግሞ በእነሱ የተለመዱትን ስራዎች ወደ እኛ ኮንቴክስት ወይም ከኛ ባህል ከኛ አስተሳሰብ ከኛ ደረጃ አንጻር በሚመጥን መልኩ ሳይመዘን እንደወረደ ይቀርባሉ ማለት ነው።
ለችግሮቹ መስፋፋት ተጠቃሚዎችን ምክንያት ስለመሆናቸው ሮቦት ትናገራለች።
ማህበረሰቡም ዘንድ ያለው አቀባበል በምናይበት ጊዜ እነዚህ ቶክሲክ የሆኑ ወይንም ደግሞ ወጣ ያሉ ያልናቸው የነበረው ወይም ጤናማ ያልሆኑትን ኮንቴንቶች የሚያበረታቱ ምላሾችን ሲሰጡ እናስተውላለን። ማህበራዊ ሚዲያው በራሱ እያስለመደን የመጣው ወይም እያለማመደን የመጣው ነገር ይኖራል ወይም እየሰጠን ያለው ሪዋርድ ይኖራል። ላይክ ምን በለው፣ ሼር ምን በለው፣ ይሄ ኢንፍሉዌንሰር መባል ምን በለው። አት ዘ ሴም ታይም ደግሞ ከተጠቃሚው አንጻር ደግሞ ሌላ ጊዜ ማለት የማልችለውን ሌላ ጊዜ መሳደብ የማልችለውን እዚህ ጋር ሳይታወቅብኝ መሳደብ እችላለሁ የሚለው ነፃነት አለ፣ የመናገር ነፃነት አለ። ሶ ሁለቱም አጠቃቀም ያለ ገደብ እና ያለ ስርዓት ያለ እውቀት ሲሆኑ ወይም ደግሞ የአጠቃቀም ክህሎታችንን ሳናሳድግ ሲኖር በዛ ክፍተት ውስጥ ብዙ ነገሮችን እናያለን ማለት ነው።
አሁን ላይ ከማህበረሰባዊ እሴት ያፈነገጡ ይዘቶች ይተላለፉበታል በሚል የሚወቀሰውን የማህበራዊ ትስስር ገጾችንና ተጠቃሚዎቻቸውን በማድረቅ በኩልም ከቤተሰብ ጀምሮ ሁሉም በጋራ ሊሰራበት ይገባል ሲሉ ቀሲስ ታጋይ ታደለ ይናገራሉ።
ትልቅ ካምፔን ይፈልጋል። ትልቅ አትኩሮት መስጠት ይፈልጋል። በዚህ ጉዳይ ላይ ሁሉም ሊረባረብ ይገባል። እኔ አጠቃላይ ነኝ የልማት እቅድ ምጥል ሰዋዊ ልማት ሳይለማ ህብረተሰቡ ሳይለማ እነቴን ነው መሬት ለምናለማው ነገር ነገ ካምፓኒ ሲያቃጥል ከሶስት ዓመት በፊት እኮ አይተናል ካምፓኒ ያቃጠለ ይመጣል መንገድ እየዘጋ ይመጣ ትውልድ። ስለዚህ ያልተሰራ ጭንቅላት ሁሉ አፍራሽ ነው። ያልተገነባ ትውልድ ሁሉ ጊዜም አጥፊ ነው። ስለዚህ ትውልድ ላይ ትኩረት ሰጥተን ሁሉም የህብረተሰብ ክፍል አሁን ያልኳቸው በተለይ ስፔሲፊክ የጠቀስኳቸው ወላጆች፣ ትምህርት ተቋማት፣ መንግስት፣ እምነት ተቋማት ተናበን በጋራ ቃል ተግባብተን በዚህ አዲስ ዓመት እንደውም መስራት ይተበቀብናል።
ዌር ሶሻል የተሰኘው ድረገጽ ባወጣው የ2024 ሪፖርቱ በዚህ ዓመት ያዳዲስ የማህበራዊ ሚዲያ ተጠቃሚዎች ቁጥር በ5.6% እድገት አሳይቷል ብሏል። ከአጠቃላይ 5 ቢሊዮን በላይ ተጠቃሚዎችም የሜታ ኩባንያ የሆኑት ፌስቡክ እና ኢንስታግራም በድምሩ ከ3.8 ቢሊዮን በላይ የሆነውን ዓለም አቀፍ ተጠቃሚ ቁጥር እንደያዙም ሪፖርቱ ገልጿል። ከአጠቃቀም ጋር ተያይዞ በሚነሱ ችግሮች ምክንያትም በአሁኑ ወቅት ተጠቃሚዎቹ እያደጉለት ያለውን ቲክቶክን ጨምሮ የተለያዩ መተግበሪያዎችን የማገድ ውሳኔዎችም በተለያዩ ሀገራት መተግበር ጀምረዋል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየነውን እጅግ አድርጌ አመሰግናለሁ። በማህበራዊ ሚዲያ የሚተላለፉ ይዘቶች ከማህበረሰቡ አኗኗር እሴቶችና ስነ ምግባር አንጻር ምን ይመስላል በሚለው ሀሳብ ላይ ያተኮረውን የጋቢና መሰናዷችንን ነው እየተከታተላችሁት ያላችሁት። ማህበራዊ ሚዲያ ከመረጃ ልውውጥ አንስቶ የህብረተሰቡን ልውውጥ ህይወት መለወጥ የቻሉ መልካም ምግባሮች የሚካሄዱበትን ያክል የማህበረሰብ እሴቶችና ስነ ምግባሮች ፈተና ላይ መውደቃቸውን በርካታ ጥናቶች ያመለክታሉ። በዚህ ዙሪያ ሙያዊ ማብራሪያ እንዲሰጡን ኦሃዮ ግዛት ከሚገኘው ኮኔቲከት ዩኒቨርሲቲ የኮሚኒኬሽን ጥናት ክፍል ፕሮፌሰር የሆኑትን ዶክተር ቴዎድሮስ ወርቅአለማው ወርቅነህን በዙም አግኝቼ አነጋግሬያቸዋለሁ። ዶክተር ቴዎድሮስ ከማህበራዊ ሚዲያና ሀሰተኛ መረጃ ስርጭት ጋር በተያያዘ በኢትዮጵያና ከሰሃራ በታች ባሉ ሀገሮችም ጥናት አካሂደዋል።
እንግዲህ ዛሬ የተገናኘ ነው የማህበራዊ ሚዲያ አጠቃቀም ከማህበረሰቡ በጎ አኗኗር፣ ስነ ምግባር ወይም እሴቶች አንጻር ሲታይ ምን ይመስላል የሚለውን ለመወያየት ነው እና እስቲ በቅድሚያ በማህበራዊ ሚዲያ ላይ ያለው አጠቃቀም እና በማህበረሰብ እሴቶች ወይም ስነ ምግባር በጎ ልማዶች የምንላቸው መካከል ያለው ግንኙነት ምንድን ነው?
መሰረታዊ ግንኙነት ነው ያለው። ምን ለማለት ነው? ማህበራዊ ሚዲያ ላይ የምንጠቀመው ወይም የምናሳየው ባህሪ፣ ሁልጊዜ የምናደርጋቸው ንግግሮች፣ ያው እለት ተዕለት የምናደርጋቸውን ንግግሮች የሚያንጸባርቁ ናቸው። ግን አይ ቲንክ በሌላ በኩል ደግሞ ምንድን ነው ልዩነቱ የምትይኝ እንደሆነ ማህበራዊ ሚዲያ አኖኒሚቲን ይሰጥሻል። ያ በመሰረተ ሀሳብ ደረጃ ምን ማለት ነው? ስምሽን ማንነትሽን ሳትገልጪ ሀሳቦች ላይ መካፈል፣ ያለሽን አመለካከት የማንጸባረቅ እድል ይሰጥሻል። ይሄ በአንድ በኩል እድል ነው። በተለይ ደግሞ በጭቆና ውስጥ ያሉ የተለያየ አይነት አፈና ባለባቸው ማህበረሰቦች ውስጥ ሰዎች ሀሳባቸው እንዲገልጹ ይረዳል። በሌላ መልኩ ደግሞ አሁን እያየነው ያለውን ችግር በተለይ በሀሰተኛ መረጃ ስርጭት ዝውውር፣ እንዲሁም ደግሞ ሰዎች የተለያየ አይነት ስብዕና የሚነኩ ነገሮች ንግግሮችን እንዲያደርጉ ያለ ተጠያቂነት የሚያደርግም ነገር ነው። ስለዚህ በመሰረተ ሀሳብ ደረጃ ማህበራዊ ሚዲያ በፊት በተለምዶ ትራዲሽናል ሚዲያ ብለን ከምንጠራቸው እንደነ ብሮድካስቲንግ እንደነ ጽሁፍ ለየት የሚያደርገው ነገር ምንድን ይህንን ሽፋን ይሰጣል። ይህንን ሽፋን ስለሚሰጥ አንዳንድ ጊዜ ሁል ጊዜ የኤቭሪ ሰዎች ላይሆኑ ይችላሉ፣ እኩይ ተግባር ያላቸው ሶስተኛ ወገን አካሎችም ይህንን ክፍተት ተጠቅመው ቡድንን ከቡድን፣ ሰውን ከሰው፣ ሃይማኖትን ከሃይማኖት የማጋጨት ተግባር ሊያደርጉበት የሚችሉ ስለሆነ የማህበራዊ ሚዲያ ስነ ምግባር በደንብ ልንወያይበት ልንነጋገርበት የሚገባ ጉዳይ ነው።
እንግዲህ አሁን ካነሳኸው ነጥቦች አንጻር በርካታ ጥናቶችን ለማየት ስሞክር አሁን በብዛት በተለያዩ የማህበራዊ ሚዲያዎች ወይም መተግበሪያዎች እንደ ፌስቡክ፣ ቲክቶክ የመሳሰሉት ላይ የምናያቸው መረጃዎች ማህበራዊ እሴቶችን አደጋ እንዳጋለጡ ነው የሚያሳዩት እና እንደ ባለሙያ በተለይ የወጣቶችን አጠቃቀም እንዴት ታየዋለህ? እንደነዚህ አይነት በጎ ያልሆኑ ይዘት ያላቸው መረጃዎች በማህበራዊ ሚዲያ ላይ የሚበረክቱበት ምክንያትስ ምንድን ነው?
ብዙ ጊዜ ስለ ማህበራዊ ሚዲያ በአሁኑ ሰዓት ስናስብ በየቀኑ ከሚገጥመን አንዳንድ ፈታኝ ጉዳይ አንጻር ትንሽ አሉታዊ ጎኑን የማየት ነገሩ ይበዛል። አይ ቲንክ ግን ይሄ ብዙ ጊዜ መጀመሪያ ማህበራዊ ሚዲያ ሲመጣ ለብዙዎቻችን እንደ ተስፋም የነበረበትን ሁኔታ ማስታወስ የሚያስፈልግ ይመስለኛል። በእኛ ሀገር ሁኔታ ለምሳሌ ወጣቱን ወደ ፖለቲካ ማህበራዊ ተሳትፎ በጣም እንዲገባ፣ እንዲመጣ፣ እንዲያነቃ ያደረገ መሳሪያ ነው። ከዛም በተጨማሪ ደግሞ አሁንም ቢሆን ትልቅ ሶሻል ሰፖርት የሚሰጥ መድረክ ነው። አይደለም ላይክ አሁን እንደው ከፖለቲካው ብዙ ጊዜ ስለ ፖለቲካው እናወራለን እንጂ ከፖለቲካው ማዕቀፉም ውጪ ሰዎች እርስ በርሳቸው እነሱን በሚመስል የእነሱን ችግር ከሚረዳ ወገን ጋር አንድ አይነት ተካፋይነት እንዲኖራቸው፣ አንድ አይነት ኮሚኒቲ እንዲኖራቸው የሚያደርግ ነው ራይት። ግን ደግሞ ይህ ነው ከጊዜ በኋላ ያው በተለያየ መንገድ እኩይ የሆኑ አሉታዊ ተጽዕኖችም እየመጡ እንደሆነ እያየን ነው። ስለ ሐሰተኛ መረጃ ችግር በብዛት እኔም ጥናት ያደረግኩበት ነው። በአገራችን በጣም 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 አይ ቲንክ አደገኛ ብዬ ከማስባቸው ችግሮች ውስጥ አንዱ ነው። ከዛ በተጨማሪ ደግሞ የሰውን ክብር የሚነኩ ንግግሮች መብዛት፣ በተለይ ቅድም ካልኩሽ ከአኖኒሚቲ ወይም ደግሞ ማንነትን አንድ ሰው ራሱን ሳይገልጽ እንደፈለገ ያለ ተጠያቂነት መናገር የሚችልበት መድረክ መፈጠሩ ሌላው ትልቅ አደጋ ነው። ይህ በሚሆንበት ጊዜ በተለይ ደግሞ ተጽዕኖ ፈጣሪ ከሚባሉ ግለሰቦች ወይም ደግሞ ኢቭን አንዳንድ ጊዜ ድርጅቶች እንዲህ አይነት ብዙ ተከታይ ያላቸው ስትሰሚ እነኚህ ነገሮች ከማህበራዊ ሚዲያ ተራ ንግግር አልፈው ወደ ድርጊት፣ ወደ ተግባር የሚሸጋገሩበት ጊዜ ስላለ ያ ደግሞ ማህበረሰባዊ ኑሮን የማመሰቃቀል ከዛም ደግሞ ብሎም ለጉዳት የሚዳርጉ ብዙ አጋጣሚዎች ያየንበት ነው።
ስለዚህ እዚህ ጋር ምናልባት አሁን ከነሳቸው ሐሰተኛ መረጃዎች ወይም ስም ማጥፋት ከመሳሰሉ መረጃዎች በተጨማሪ አሁን ቲክቶክ ላይ የምናያቸው የተለያዩ ጨዋታዎች፣ ውርርዶች ይደረጉና ከማህበረሰብ ከተለመዱ ይዘናቸው ከመጣናቸው ባህላዊ አኗኗሮች ወጣ ያሉ ለምሳሌ አደባባይ ላይ ታጠብ ገላህን የማለት ማድረግ ነገሮችን በተደጋጋሚ እየተባዙ ሲመጡ እናያለን እና ምናልባት ተቋማቱ፣ የቴክኖሎጂ ኩባንያዎቹ እዚህ ጋር የሚጫወቱት ሚና አለ።
እነኚህ ተቋማት እነኚህ ቲክቶክ ወይም ደግሞ ሜታ ወይም ደግሞ አልፋቤት የጉግል ፓረንት ካምፓኒ ነው፣ በዋነኝነት እንደዚህ አይነት ነገሮችን ለማገድ ምን አይነት ኢንሴንቲቭ አላቸው ብሎ መጠየቅ ያስፈልጋል። እና ያ ደግሞ ስትጠይቂ የምታገኙ መልስ እነኚህ ትርፋማ ድርጅቶች ናቸው። ትርፍ መሰብሰብ ነው ዋነኛ ዓላማቸው። መንግስት አይደሉም፣ ወይም ደግሞ ሌላ የሲቪክ ኦርጋናይዜሽን ተቋም አይደሉም። በመሰረተ ሀሳብ ደረጃ የህዝብ ደህንነት ከትርፍ የበለጠ ያሳስባቸዋል ብሎ ማሰብ ያስቸግራል። ስለዚህ ይህንን ሚና ማ ላይ ያርፋል ማለት ነው? ተመልሶ ህዝቡ ላይ፣ የትምህርት ተቋማት ላይ፣ መንግስት ላይ ያርፋል። እና ይህን አይነት ተቋማት ሬጉሌት የማድረግ የመቆጣጠር በተለያየ ዓለም የተለያዩ ሀገሮች የተለያየ አይነት ተሞክሮ አላቸው። በዚህ እኛ ሀገር ለጊዜው ፎከስ ያደረግነው የሀሰተኛ መረጃ ስርጭትና ጥላቻ ንግግር ላይ ዙሪያ ነው። እሱም የማስፈጸም አቅሙ በጣም አስቸጋሪም አንዳንድ ጊዜም ደግሞ ውስብስብ ነው አይደለም። ስለዚህ ስትመለከችው የነኚህ የማህበራዊ ሚዲያ ትልልቅ ተቋማት አላማ በተለይ ደግሞ እንደ ኢትዮጵያ ባለ ሀገር ላይ በዋነኝነት የሚመለከቱት ነገር ምን አይነት ትርፍ መሰብሰብ እችላለሁ ነው። በዚህ አይነት ማህበረሰብ ውስጥ
ራሱማ ተጠቃሚዎቹ እንደዚህ አይነት ከማህበረሰብ ወጣ ያሉ ነገሮችን የማጋራት ወይም በካሜራ ፊት አንዳንድ ነገሮችን የማድረጉ ድፍረት ልበለው፣ እነዚህ አይነት ነገሮች ከየት ነው የሚመጡት?
ማህበራዊ ሚዲያ በባህሪው ግሎባላይዝድ ነው። ከሌሎች ሚዲያዎች የሚለየው አሁን ለምሳሌ አንቺ ኢትዮጵያ ውስጥ ቁጭ ብለሽ በሰከንዶች በደቂቃዎች እንደዚህ ሌላ ሀገር ያሉ የተለያዩ ትሬንዶችን የተለያዩ ምን ክስተቶች አሉ የሆነው አንቺ ያልሽው ድርጊት ለምሳሌ ሶል ሳውት ኮሪያ ውስጥ እያደረገ ሀፕን እያደረገ ሊሆን ይችላል። ያንን ነገር ተከትሎ ወዲያው እዛ መሞከር የሚፈልግ ትውልድ ሊኖር ይችላሉ፣ ወይም ወጣቶች ሊኖሩ ይችላሉ። እና እኔ በዋነኝነት ይህንን በክልከላና በመንግስት ጣልቃ ገብነት ወይም በዛ ሌቭል ለመከላከል ይሆናል ብዬ አላስብም። በጣም ሰክሰስፉሊ ማድረግ የሚቻል የሚመስለኝ እኔም በብዙ በጥናታዊ ጽሁፎች ላይም እንዳቀረብኩት ንቃትን መፍጠር ነው። በወጣቱም ነው በትውልዱም ላይ እንዲሄደ ነው። በተለያየ መንገድ ሊከሰት ይችላል። የረጅም ጊዜ እቅድ ሊሆን የሚችለው የማህበራዊ ሚዲያ አጠቃቀም ስነ ምግባርን በከፍተኛ ትምህርት ተቋማት እንዲሁም በኤሌመንታሪ ስኩል፣ ሰከንዳሪ ስኩል ላይ ከካሪኩለም ጋር ኢንተግሬት አድርጎ ያንን ነገር ማስተማር መጀመር ይኖርብናል። በአጭር ጊዜ ውስጥ ደግሞ ምን ማድረግ ይቻላል ብለሽ ብትጠይቅኝ፣ በተለይ ደግሞ በጣም አንቂ የሚባሉ ብዙ ተከታይ ያላቸው ወጣቶችን ጨምሮ የችግሩ መፈታት አካል እንዲሆኑ ማድረግ ነው። ቢኮዝ ተወደደም ተጠላም ወጣቶችን ይሰማል እና እነሱን ያላካተተ መፍትሄ ብዙ ጊዜ መጨረሻው አጥጋቢ ይሆናል ብዬ አላስብም።
ከዶክተር ቴድሮስ ጋር ያደረግነው ውይይት አላበቃም። ወደ እሳቸው ከመመለሳችን በፊት ግን የማህበራዊ ሚዲያ ተጠቃሚ የሆኑት ሜላትና ዮሐንስ በማህበራዊ ሚዲያ ላይ ስለሚያስተውሏቸው ችግሮችና የመፍትሄ ሀሳቦች ያጋሩንን ሰምተን እንመለሳለን።
በጣም ብዙ ቤተሰብ የሚያፈርስ ብዙ ብሔር ከብሔር የሚያጋጅ በየቀኑ ደግሞ የተሳሳተ መረጃዎች የሚለቁ አሉ። እኔ ይደነግጣሉ። የምሬን ነው የምልሽ። ማለት እንዴት ነው ሰው ቅጣት ብለው የሚያደርጉት ነገር ትንሽ ይዘገንናል። ማለት እኔ አሁን ማውራት ራሱ በጣም ነው የሚደብረኝ፣ ለራሴ መናገር ራሱ ማለት ነው። ምክንያቱም እኔ ያደግኩበት ማህበረሰብ አለ፣ ሰው አየኝ አላየኝ እንዲህ አለኝ እና እንደዚህ ወጥቶ አንድ ሰው ሲገላለጥ ራቁትህን ሁን ሲባል ሲሆን ልብስክ ላይ ዘይት ድፋ፣ ልብስን አውልቀክ እንዲያደርግ፣ ገላህን ታጠብ፣ ሻወር አደባባይ ሲባል ሲያደርግ ለእኔ ከብደኛል በጣም። ማለት እንደ ማህበረሰብም እንደ አንድ ወጣትም ትልቅ ዝግጠት ነው ለኛ። ይሉኝታ ማለት ድሮ በጣም የምንፈራቸው ነገሮች አሉ አይደል? የምንሳቀቅባቸው ነገሮች፣ እነዛ ሁሉ ነገሮች እየቀሩ ይመስለኛል። እና ያንን ነገር በጣም ብዙ ጊዜ ያለው እንዲሁም አልፌ ኮመንትም ሰጥቼ ያውቃለሁ መሰለኝ በዚህ ጉዳይ ላይ። ያው የሰው ልጅ ምንም ያህል ቢቸግረው ክብሩን ጥሎ በዚህ ልክ መሆን የለበትም። ወጣቶች ነን፣ ነገ የምናስቀምጠው ነገር ሪከርድ ይደረጋል። አሁን የምናወራው ወሬ ሪከርድ እንዳለው ሁሉ እዛ የምናደርጋቸው ጥፋቶች ሁሉ ሪከርድ ይደረጋሉ። ነገ ልጆቻችን ሲያዩት፣ ቤተሰቦቻችን ሲያዩት የሚያፍሩበት እኛም ከሆነ እድሜ በኋላ ስናየው የምናፍርበት ነገር ማድረግ የለብንም።
በጣም የሚያስደነግጥና የሚያሳድግ አጠቃቀም አለ። ያስደነግጣል። እነሱ ራሱ የሚያውቃቸው ሰው የለም። ነገ እንዴት ነው የሚያዩት? ነገ ልጆቻቸው ቢያዩት ልጆቻቸው የጎረቤት እኮ ልጅ ልጅ ነው አይደለ? ባቷ ልጅ ልጅ ነው ይታዘቡሻል እና የምን ይሉኛል ነገር በጣም ቅጥ ማጣቱን ቦታ ማጣቱን አይቻለሁ። ሌላው ደግሞ ጭካኔ በጣም አለ። ሰዎች ላይ እንትን ስትይ ግደለው በለው እንደዚህ በጣም ከፍተኛ የሆነ ጭካኔ አለ። ጥላቻ፣ ጭካኔ፣ እንዲህ አጥንት የሚሰብር ንግግር በጣም በርካታ ታያለሽ። እና በተለይ እንዳልኩሽ አሁን ቲክቶክ ጋር ኢንስታግራም ጋር ቪዲዮዎች ጋር እንደዛ ነገር አለ። ይከፍላል የሚለው አስተሳሰብ ራሱ ቢከፈልሽ በምን ደረጃ ነው ክብርሽን የምትሸጭ? በስንት ብር ያወጣል ክብር? ኢንተርኔቱን ለበጎ ነገር ከተጠቀምሽበት በርካታ ጥሩ ነገሮች አሉት። ወጣቶች ራሳቸውን ስልጠና ላይ ትሬኒንጎች በመውሰድ እስኪሎች ለመማር በመሞከር ከሰዎች ጋር እየተግባባሽ ሰዎችን እያፈራሽ በማህበራዊ ሚዲያ ያፈራኋቸው ሰዎች በጣም በቤተሰብ ደረጃ የምቀርባቸው ሰዎች
ማህበራዊ ሚዲያ ላይ ስንውል ብዙ ነገሮች አሉ። ይዘወይ ብዙ ክሬቲቭ የሚያደርጉ ነገሮች አሉ። ስራ አለ፣ ሰዎች ይረዱበታል። ሰዎች ቢዝነስ፣ ስሞል ቢዝነስ አሁን ፌስቡክ ላይ በብዛት አሁን እያዩ ያለሁት ነገር ምንድን ነው? ስሞል ቢዝነሶች ያሏቸውን ሰዎች ሰፖርት ማድረግ፣ ማበረታታት፣ የታመሙ ሰዎችን መርዳት አካውንቱ ላይ ምናምን እና ብዙ ለመልካም ነገር መጠቀም እየቻለን በተቃራኒ ደግሞ የሚጥለንን የሚያስወድቀንን ክብራችንን የሚነካ ነገር ላይ መዋል የለብንም። ስለዚህ እኔ ለወጣቱ ምለው ምንድን ነው ብዙ ነገር አለ። እድሜያችን አሁን ዚስ ታይም የምንሰራበት የምንለወጥበት፣ ከዛ ደግሞ እኛ ስንቆም ቀጣይ ደግሞ ሰዎች የምንተጋገዝበት ለብዙ ሰዎች እጃችን የምናቀብልበት ጊዜ ነው። ስለዚህ መርጠን ማህበራዊ ሚዲያን መርጠን እንጠቀም። እንዲህ አይነት ነገሮች እንዳይወስዱን። እዛ ጋር ያለው ወከባ፣ ስድብ ምናምን አይደለም። ከሰራንበት ሰርተን የምንለወጥበት በጣም ብዙ ሰዎች ያሉበት ቦታ ነው። ለነገ ትውልዶቻችን፣ ነገ ለሚመጡት፣ ነገኛ ለሚከተሉን አርያ መሆን ያለብን እንጂ እንዲህ አይነት ነገሮችን ሰርተን ነገ ከነገ ወዲያ ልጆቻችንም ማህበረሰብ የሚያፍርብን ነገር መሆን አለብን ብዬ አላስብም።
ወጣቶች ደግሞ በተለይ ከኔ ለሚያንስ ሰዎች ላሳስባቸው የምፈልገው የእናንተ እድሜ ላይ ነበርኩ። የእናንተ እድሜ ላይ እያለሁ ባደርጋቸው ያላደረግኳቸውም ይቆጩኛሉ። ስላደረግኳቸው የምኮራባቸው ነገሮች አሉ እና ልክ እንደዚሁ እናንተ ደግሞ እድሜ ላይ ስትደርሱ እንደዚሁ መመዘናችሁ አይቀርም እና በተቻለ መጠን ራሳችሁን ትከብሩበትና ቤተሰባችሁን ታስከብሩበት ሰው ማያፍርባችሁ አጠቃቀም ብትጠቀሙ ታተርፋላችሁ ብዬ አስባለሁ።
አሁን ከዶክተር ቴዎድሮስ ጋር አድርገነው ጀምረነው ወደ ነበረው ውይይት ነው የምንመለሰው። የማህበራዊ አጠቃቀም ሚዲያ አጠቃቀምን በተሻለ መልኩ እንዴት ማድረግ እንችላለን የሚለውን ሀሳብ ያጋሩናል።
ቴክኖሎጂ ተቋማቱ ለመልሰህና በዓለም ዙሪያ የተለያዩ ቅድም እንዳልከው ጥረቶች ይደረጋሉ ተቋማቱ የራሳቸውን ኃላፊነት እንዲወጡ ለማድረግ። ለምሳሌ በአሜሪካ ምክር ቤት ድረስ ቀርበው እንዲመሰክሩ ጥያቄ እንዲጠየቁ ይደረጋሉ። ብዙ ተግዳሮቶቹ ግን እንደቀጠሉ ናቸውና ለምንድን ነው እነዚህ ጥረቶች ውጤታማ ያልሆኑት?
እንግዲህ እያንዳንዱ ሀገር የራሱ ቅድም አሁን ለምሳሌ ያነሳ ነው የማህበራዊ ሚዲያ ስነ ምግባር የምንለው ነገር አለ። ስነ ምግባር የምትይው ነገር በራሱ በተለያየ ማህበረሰብ የተለያየ ፍቺ አለው። በአንድ ማህበረሰብ ውስጥ ይሄ መልካም ስነ ምግባር የሚያንጸባርቅ እሴት ነው የምትይው፣ በሌላ ማህበረሰብ ደግሞ ፈጽሞ የተለየ ሊሆን ይችላል። ስለዚህ የተለያዩ ማህበረሰቦች ይህን ነገር በራሳቸው አግባብ መልስ የመስጠት ኃላፊነት እንዲሁም ደግሞ አንዳንድ ጊዜም ግዴታ አለባቸው። አይደለም ችግሩ ምልሽ ህግ ብዙ ጊዜ የማስፈጸም አቅም በተለይ በኦንላይን ንግግር ላይ በጣም ከባድ ነው። ስለዚህ ዘላቂ ብለሽ የምትዩ መፍትሄ አይደለም። አንዳንድ ጊዜ የግድ ያስፈልግሻል፣ ምክንያቱም የከፋ ነገር ሲመጣ ትጠቀሚበታለሽ። ግን ማህበረሰብ በትምህርት ራሱን ቀይሮ ነቅቶ ራሱን ካልጠበቀ በዚህ ጉዳይ ላይ ህግ ሁል ጊዜ ያዛልቃል ብሎ የሚያስብ የሚቻል አይመስለኝም በኔ በኩል።
ስለዚህ እንደ ለማጠቃለል የዚህ የማህበራዊ ሚዲያ አጠቃቀምን ኃላፊነት የተሞላበት ማድረግ የሚቻለው እንዴት ነው? ቅድም ያነሳኸው የትምህርት ቤት መጀመር አለበት ያልከዋለ እና ለወጣቶች በጎ የምንለውን የማህበራዊ ሚዲያ አጠቃቀም እንዴት ማስተማር እንችላለን?
እንደ ትምህርት ማንም ሰው ላይ ዘለቄታዊ የህይወት አቋም ለውጥ ሊያመጣ የሚችል ነገር የለም። ያ ነገር አሁን ኢንቨስት ለማድረግ በጣም ሰፊ የሆነ ዘመቻ ይፈልጋል። ግን ደግሞ ነገ ከምንከፍለው ዋጋ በጣም በትንሹ አሁን የምናደርገው ኢንቨስትመንት ያድነናል ብዬ አስባለሁ። ከዚህ በተጨማሪ ደግሞ እንዳልኩሽ ነው ግን ቅድም ወጣቶችን በብዙ መንገድ ብትመለከቻቸው ሶሻል ሚዲያን የሚጠቀሙበት መንገድ በጣም ኢኖቬቲቭ ነው፣ በጣም ፈጠራዊ። ከዛም በተጨማሪ ደግሞ ችግር ሊፈቱ የሚችሉ ብዙ ወጣት ልጆች አሉ በሀገራችን እና የነሱን ይህንን ጉልበት ተሰሚነት ወደ ፖዘቲቭ የሆነ ነገር ማምጣት ያስፈልጋል እና በመንግስትም በኩል ቢሆን በትምህርት ቤቶችም በኩል ቢሆን ወጣቶችን እንደዚህ አሁን ለምሳሌ አንዳንድ የምታየው አጓጉል ነገሮች በየአደባባዩ የጠቀስሻቸውን ምሳሌዎች በየትምህርት ቤቱ ያሉ ትምህርትን የሚያሰናክሉ አንዳንድ ነገሮች ቲክቶክ ላይ ሲሰራጩ ታያለሽ። እነኚህን ነገሮች ሁሉ እነኚህን ተመሳሳይ የሆነ ሚና የሚጫወቱ ልጆች ወደ ገንቢ አይነት አስተሳሰብ እንዲመጡ ማድረግ እና እነሱን ማካተት በጣም ትልቅ ስራ የሚፈልግ ነገር ነው። በተለይ ደግሞ እንደኛ ሀገር ደግሞ ባለ ሃይማኖተኝነት በጣም ከፍተኛ የሆነ ተሰሚነት ባለበት ሀገር አይ ቲንክ የሃይማኖት ተቋማትንም በዚህ ውስጥ ማካተት በትምህርት ውስጥ ማሳተፍ ያስፈልጋል።
አድማጮች ስም እጅግ አድርጌ አመሰግናለሁ።
እኔም አመሰግናለሁ ስመኝሽ።
ለዛሬ ያዘጋጀነው የጋቢና መሰናዶ ይህን ይመስል ነበር። ሌላ በወጣቶችን ሕይወት የሚዳስስ ሌላ ርዕስ ዳግም እስከምንገናኝ ድረስ መልካም ሳምንት።